ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 22 2013 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰሎሞን አባተ ነኝ። 59ኛው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሊጠናቀቅ የቀረው ከ60 ሰዓት ያነሰ ጊዜ ነው። ከአጠቃላዩ መራጭ ከሲሶ በላይ የሚሆነው ድምፅ ሰጥቷል። አንዳንዶቹን አነጋግረናል።
እኔ የምደግፈው ተወዳዳሪ ዶናልድ ትራምፕ ነው። እኔ ሁሌ ሪፐብሊካን ነው፣ ቲኬቱም የሪፐብሊካን ቲኬት ነው ቦት ያረው።
አቶ ላባን የማነ ይባላሉ።
ሚዛናዊ ሆኖ የሚያራምድ መንግስት ቢኖር ያደስ ይለኛል። እኔ አክቹዋሊ አሁን እንደ ዲሞክራሲ ብዬ ነው አሁን አክቹዋሊ እንትን ነው። ስለዚህ አሁን እሱ ያሟላል ብዬ ማስባቸው ባይደን ማለት ነው። ይህ እንደ ያሟላ ብዬ አስባለሁ።
እኒህ አቶ ቴዎድሮስ በፈቃዱ ናቸው፣ ይዘናቸዋል። አብራችሁን ቆዩ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር ጀኔራል አብደልፈታህ አልቡርሃን ለሁለት ቀናት የስራ ጉብኝት ዛሬ ጠዋት አዲስ አበባ ገብተዋል። ለሱዳኑ መሪ ጠቅላይ ሚኒስትር አብይ አህመድ እና ከፍተኛ የመንግስት ባለስልጣናት አቀባበል አድርገውላቸዋል። የሱዳኑ የሽግግር ሊቀመንበር ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው የአዳማ ኢንዱስትሪ ፓርክን የጎበኙ ሲሆን የኮቪድ-19 መከላከያ ጭንብሎች ምርት ሂደትን ተመልክተዋል። ሌሎች ልዩ ልዩ የልማት ፕሮጀክቶችንም እንደሚጎበኙ ተገልጿል። ጀኔራል አብደልፋታህ አልቡርሃን በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ ጋር የሁለቱን ሀገሮች ግንኙነቶች ማጠናከር ላይ ያተኮሩ ውይይቶች እንደሚያካሂዱ ከጠቅላይ ሚኒስትር ጽህፈት ቤት የወጣው መረጃ ያመለክታል። የታንዛኒያ ፕሬዚደንት ጆን ማጋፉሊ ለሁለተኛ የስልጣን ዘመን በከፍተኛ ድምፅ ማሸነፋቸው ታወጀ። በዚህ ሳምንት በተካሄደው ምርጫ ከ84 ከመቶ በላይውን ማሸነፋቸውንና ዋናው ተቀናቃኛቸው ቱንዱ ሉሱ 13 ከመቶውን ድምፅ ማግኘታቸውን ነው በይፋ የተሰጠው ውጤት ያመለከተው። የመንግስቱ ባለስልጣናት ምርጫው ነፃና ፍትሐዊ ነበር ይላሉ። ተቃዋሚዎች ደግሞ እጅግ የተዛባ ነበር ሲሉ ወንጅለዋል። የአይቮሪ ኮስት መራጮች ትናንት ቅዳሜ በተካሄደው ፕሬዝደንታዊ ምርጫ ድምጻቸውን ሰጥተዋል። የተቃዋሚው ጎራ ደጋፊዎች ስልጣን ላይ የሚገኙት ፕሬዝደንቱ አላሳን ዋታራ ለሶስተኛ የስልጣን ዘመን መወዳደራቸውን በመቃወም ሁለት የተቃዋሚ ፓርቲ ተፎካካሪዎቻቸው ባደረጉት ጥሪ የምርጫውን ሂደት ሊያደናቅፉ ሞክረው ነበር። በምርጫው ቀን መዳረሻ ቀናት አልፎ አልፎ ከነበሩት ሁከቶች ጋር ሲነጻጸር የንግዷ ከተማ አቢጃን በምርጫው ቀን ጸጥ ብላ ውላለች ተብሏል። ይህ ምርጫ የዓለም ትልቋ የኮኮ አምራችና በአፍሪካ በከፍተኛ ፍጥነት እያደጉ ካሉ ኢኮኖሚዎች አንዷ የሆነችውን የአይቮሪ ኮስትን መረጋጋት የሚፈትን ተብሏል። ሮይተርስ እንደተመለከተው አብዛኛው የምርጫ ወረዳዎች የድምፅ አሰጣጡ ሂደት በስነ ስርዓት ነው የተከናወነው። በአንድ ወረዳ ግን ወደ 20 የሚሆኑ ወጣቶች ድምፅ መስጫው ቦታ መግቢያውን ዘግተው በኋላ ፖሊሶች እንደበተኗቸው ተገልጿል። በአልጄሪያ ደግሞ ዛሬ በተሻሻለው ህገ መንግስት ላይ በተጠራው ህዝበ ውሳኔ ህዝቡ ድምፁን ሲሰጥ ውሏል። የህገ መንግስት ማሻሻያው የፕሬዝደንት የስልጣን ዘመንን የሚወስን፣ ለህዝቡ አዳዲስ ነጻነቶችን የሚሰጥ፣ የአፍቃሪ ዲሞክራሲ ተቃዋሚ ሰልፈኞች ለረጅም ጊዜ ስልጣን ላይ የቆዩት ፕሬዝደንት እንዲወርዱ ላቀረቡት ጥያቄ ምላሽ የሚሰጥ እንደሆነ እየተነገረለት ነው። ሆኖም ህገ መንግስቱን የሚቃወሙ በቅስቀሳ ዘመቻ ስፍራዎች እንዳይገኙ፣ በቴሌቪዥንና በሬዲዮ ድምጻቸውን እንዳያሰሙ ተከልክሏል። በዚህም ምክንያት በህዝበ ውሳኔው አንታፈልም ብለዋል። አፍቃሪ ዲሞክራሲ ወገኖች ደግሞ አዲሱ ህገ መንግስት በበቂ ሁኔታ ግልጽ የፖለቲካ እንቅስቃሴን የሚፈቅድ አይደለም፣ ለአዲስ ትውልድ የፖለቲካ መሪዎችም እድል የሚሰጥ አይደለም ሲሉ ይተቻሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ተነገ ወዲያ ማክሰኞ ይከናወናል። በቀሩት ሁለት ቀናት ተፎካካሪዎቹ ፕሬዝደንት ዶናልድ ትራምፕ እና ዲሞክራቱ ተፎካካሪያቸው ጆ ባይደን ዛሬም የብርቱ ትንንቅ ክፍለ ግዛቶች ላይ አትኩረው የድጋፍ ቅስቀሳ ያከናውናሉ። ዛሬ ትራምፕ ከባድ ፉክክር በሚደረግባቸው ሚሽጋን፣ አይዋ፣ ሰሜን ካሮላይና፣ ጆርጂያ እና ፍሎሪዳ ላይ ይዘዋወራሉ። ባይደን ደግሞ ዛሬ ፔንሲልቬኒያዋ ፊላዴልፊያ ከተማ ላይ ንግግሮችን የሚያደርጉባቸው ዝግጅቶች አሉ። ትናንት ሁለቱ ተፎካካሪዎች በሁለት የብርቱ ትንንቅ ክፍለ ግዛቶች ላይ ቅስቀሳ ሲያካሂዱ ቆይተዋል። ትራምፕ ፔንሲልቬኒያ የነበሩ ሲሆን ባይደን ደግሞ ሚሽጋን ላይ ለመጀመሪያ ጊዜ ከቀድሞ ፕሬዚደንት ባራክ ኦባማ ጋር አንድ መድረክ ላይ ሆነው ቅስቀሳ አካሂደዋል። ትራምፕ ሰሜን ናይጄሪያ ውስጥ በታጣቂ ባለፈው ሳምንት የተጠለፉ አሜሪካዊን ለማስለቀቅ የዩናይትድ ስቴትስ ልዩ ኃይሎች የወሰዱትን እርምጃ አንስተው አመስግነዋል። ትናንት ፈረንሳይ ሊዮን ከተማ ውስጥ የግሪክ ኦርቶዶክስ ቤተክርስቲያን ቄሱን ተኩሶ ያቆሰላቸው ተጠርጣሪ አጥቂ መያዙን የሀገሪቱ ባለስልጣናት አስታወቁ። ቄስ ኒኮላስ ካከቪላክስኪ ትናንት ቤተክርስቲያኑን በር እየዘጉ ሳሉ አጥቂው ከቅርበት ጠጋ ብሎ ደረታቸው ላይ በሁለት ጥይት መቷቸዋል። በጽኑ ሁኔታ ሆስፒታል እየታከሙ መሆናቸውን የሐኪም ቤቱ ምንጮች ገልጸዋል። በመጨረሻም የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እያየለ በመጣው የኮቪድ-19 መዛመት ምክንያት እንደ ፈረንሳይና እንደ ጀርመን እንዲሁም እንደ ቤልጅየም አቻዎቻቸው ሀገር አቀፍ የእንቅስቃሴ ክልከላ እርምጃዎችን አውጀዋል። ጠቅላይ ሚኒስትሩ በዓመት ውስጥ ለሁለተኛ ጊዜ የእንቅስቃሴ ክልከላ ቢታወጅ ከባድ ውድቀት ያስከትላል በማለት ይታወጅ የሚሉ ጥሪዎችን አልቀበል ብለው ለሳምንታት መክረማቸው ይታወቃል። ከሐሙስ ጀምሮ በመላዋ ኢንግላንድ የሚጸናው የእንቅስቃሴ ገደብ ለአንድ ወር ይቆያል ተብሏል። በተወሰዱት ሀገር አቀፍ የእንቅስቃሴ ክልከላዎች ትምህርት ቤቶችና ፍርድ ቤቶች ክፍት ይሆናሉ። የግንባታ ኢንዱስትሪውም አይዘጋም። መጠጥ ቤቶች፣ ምግብ ቤቶች ይዘጋሉ። ቤተሰቦች ከሌላ ሳይቀላቀሉ እንዲቆዩ ነው የታዘዘው። አላስፈላጊ የሆኑ የንግድ ቤቶችም ዝግ ይሆናሉ ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 22 2013 ዓመተ ምህረት ምሽት ፕሮግራም ነው። የዩናይትድ ስቴትስን መጪ ምርጫ በአሜሪካ ድምፅ ይከታተሉ። የፊታችን ረቡዕ ከጠዋቱ አንድ ሰዓት ላይ ይዘንላችሁ በምንቀርበው ቀጥታ ስርጭት የምርጫውን የመጨረሻ ሰዓት ዜናና ትንታኔዎች፣ አስተያየቶች፣ መረጃዎች ይዘንላችሁ እንቀርባለን። በመደበኛ የአጭር ሞገድ ስርጭት መስመሮቻችን በፌስቡክ ላይቭ አት ቪኦኤ አምሃሪክ በአሃዱ ራዲዮ የአሃዱ ልሳን ፕሮግራም ክፍለ ጊዜ ልታገኙን ትችላላችሁ። ከመደበኛው የናይል ሳት ቪኦኤ 24 የሳተላይት ስርጭታችን በተጨማሪ በቪኦኤ ኢትዮጵያ ቻነል ኤምሲ 88 ዩተል ሳት ላይ በቨርቹዋል ቻነል 446 7 ዌስት ኤ እንዲሁም በአረብ ሳት ቢኤዲአር 4 ቨርቹዋል ቻነል 539 ላይ ታገኙናላችሁ። 59ኛውን የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ከቪኦኤ ይከታተሉ። ከቪዥን ኢትዮጵያ ፕሬዝደንት ፕሮፌሰር ጌታቸው በጋሻው ጋር የጀመርነውን ቃለ ምልልስ በዚህ ምሽት እንቀጥላለን።
ለአገሪቷ ትልቅ እሴት ነው ወይም ዋጋ ያለው ነገር የተገነዘብ ነው። ምንድን ነው? ኢትዮጵያኖች ባሉበት ረድፍ ሁሉም አገራቸውን የሚወዱ ጀርባቸውን ወደ አገሪቷ የማያዞሩ የአገሪቷን ደግ ነገር ብቻ የሚመለከቱ ከችግሮቹ ውስጥ ጥሩ ውጤቶች እንዲወጡ የሚያስቡ መፍትሄዎችን ጭምር የሚናገሩ መሆናቸውን ነው የአንድ ስብሰባ ያሳየን።
አብራችሁን ቆዩ የተከበራችሁ አድማጮች። አሁን ወደ መጀመሪያው ዝግጅት ላሻግራችሁ። የዩናይትድ ስቴትስ ምርጫ 2020 ቀጣዩን የዩናይትድ ስቴትስ መሪ የሚለየው ምርጫ የፊታችን ማክሰኞ ይደረጋል። ከነገ በስቲያ ዩናይትድ ስቴትስን ሀገራቸው ያደረጉ ትውልደ ኢትዮጵያ በሀገሪቱ ሊኖር የሚገባውን አስተዳደር ይገነባልናል የሚሉትን እጩ ለመምረጥ እየተሰናዱ ነው። ብዙዎቹም በቅድመ ምርጫ ቀን ድምፅ መስጫ መስኮት ቀናት ቀደም ሲሉ መርጠዋል። ድምፃቸውን እስካሁን ባለው ጊዜ የሰጡ ይሁን ከነገ በስቲያ ማክሰኞ ለመስጠት የተዘጋጁ ትውልደ ኢትዮጵያ አሜሪካውያን ምን ያስባሉ? ምን ይላሉ? ሀብታሙ ስዩም የተወሰኑትን አነጋግሮ ተከታዩን አዘጋጅቷል።
አቶ ታመነ ካሱ ለ16 ዓመታት ያክል በዩናይትድ ስቴትስ ውስጥ ኖረዋል። ለሶስተኛ ጊዜም ለመምረጥ ተሰናድተዋል። ዓመታትን እየቆጠሩ ወደ ምርጫ ጣቢያ የሚያመሩበትን ምክንያት ሲያስረዱም
ድምፄን የማሰማት መብት ስላለኝ የሚፈልገውን ሰው ለመምረጥ፣ ምክንያቱም አሁን በአሜሪካ ውስጥ ኖር ብዙ የሚያስፈልጉ መብትን ለማስከበር የምትፈልገውን ሰው መምረጥ አለብህ። እንዲሁም ደግሞ ለኮሚኒቲህን ላለው ለእኛ ኮሚኒቲን ተገን ለመሆን ለሚያስፈልጉ ነገሮች በሙሉ አንተ የፈለግከውን ሰው ስትመርጥ የፈለግከውን ማድረግ እንደምችል ስለሚገባኝ ነው።
ለመሆኑ አቶ ታመነ ድምፃቸውን ሊሰጡት ያሰቡትን እጩ ለመመዘን መስፈርታቸው ምንድን ነው?
ብዙ ነገሮች አሉ። ከብዙዎቹ በጥቂቱ ባነሳ፣ አንደኛ አሁን ብዙ ቦታ አንኤምፕሎይመንት አለ፣ የስራ እጥረት አለ። ብዙ መሰራት ያለባቸው ኢንፍራስትራክቸሮች በአካባቢ አሉ። እንዲሁም ከኢትዮጵያ ጋር ያለውን ግንኙነት ያጠናክርልኛል የሚለውን እጩ ለመምረጥ ዝግጁ ነኝ። አዎ፣ በራሴ የገመትኩት ሰው ስላለ የገመትኩት ፓርቲ ስላለ ለዛ ድምፅ እንሰጣለሁ። ለመስጠት ተዘጋጅቻለሁ። ባለቤቴም ልጄም ለመምረጥ ተዘጋጅተናል።
ዩናይትድ ስቴትስ በኮቪድ-19 ምክንያት በርካታ ዜጎቿን ያጣች ሀገር ናት። ከ200,000 በላይ ዜጎቿን አንድ ዓመት ባለሞላ ጊዜ ውስጥ በቫይረሱ አጥታለች። የቫይረሱ ተጽዕኖ በሁሉም መስኮች ላይ አርፏል። የቫይረሱ ስርጭት ድባብ ምርጫው ላይ የሚያሳድረው ተጽዕኖ ባይካድም የተቀመጡ አሰራሮች የመራጮችን ደህንነት የሚያስጠብቁ በመሆናቸው ትውልድ ኢትዮጵያንን ከመምረጥ ያግዳል ብሎ እንደማያምን የነገረን ደግሞ ቴዎድሮስ በፍቃዱ ነው።
አይ በእርግጥ እኔ ብዙም ያግዳቸዋልን ብዬ አልገምትም። ምናልባት አሁን እኔ እንግዲህ እንደ አብዛኛውን እኔ የምኖረው አክቹዋሊ አሁን ሜሪላንድ የሚባል ያው ዲሞክራት የሆኑ ስቴቶች ናቸው። ሜሪላንድ፣ ቨርጂኒያ የሚባል እነሱ አይ ቲንክ ብዙም ችግር የለባቸው መስለ የምርጫ ሳጥን ማቅረብ እና አሁን ለምሳሌ እኛ አካባቢ በየቦታው አለ፣ በየከተማው አለ ብዙ። ስለዚህ እንደውም ቀለል ያደርገዋል ብዬ ነው ማስበው። የዛ ሰት ወጣ ብለ መመረጥ ይችላል። ግን የዕለት ሁለት ከሆነ ምናልባት ብዙ ሰልፍ ይኖራል፣ ብዙ የሚያስቸግር እና አንዳንዴ ልሰንፍ ትችላል። የዛን ሰዓት ወጣ ይህን ሁሉ ሰልፍ ምናምን ብለ አሁን ግን ቀደም ብለ መምረጥ ትችላለ። አሁን እንደውም እኮ እንደሰማሁት ከሆነ አይ ቲንክ 50 ሚሊዮን በላይ ሰዎች ኦልሬዲ መርጠዋል፣ ይህን ጨምሮ ማለት እና ምንድነ ይህ ግን የሚያነሳሰው ቀለል ዋላ ትችላለ። አሁን ምክንያቱም አንደኛ ከሰው ጋር እንዳትነካካ ተሆናለ፣ አያሰጋም፣ ብዙም ሰልፍም አይኖርም።
እስከ ዛሬው ቀን ድረስ ከ80 ሚሊዮን በላይ አሜሪካውያን ድምፃቸውን አስቀድመው ሰጥተዋል። ከ8 ዓመታት በላይ በዩናይትድ ስቴትስ ውስጥ የኖረው ቴዎድሮስ በፍቃዱ አንዱ ነው። ቴዎድሮስ ድምፁን ያልተስማማበትን አስተዳደር ለመቀየር እንደሚጠቀምበት ያውሳል።
እኔ በእርግጥ ዘንድሮ ያነሳሳኝ ያው ብዙ መልኩ ልናየው እንችላለን። አሁን ዋይት ሀውስ ውስጥ ያለው አገዛዝ ማለት እኔ በምፈልገው መልኩ የሚሄድ አይደለም። በእርግጥ ከተለያዩ ነገሮች አንግል ብታይ ለምሳሌ ከኢሚግሬሽን ጋር በተያያዘ ከዚህ ከተለያዩ መብቶች ጋር እንደዚህ ከዘረኝት ጋር እንደዚሁም አገሪቷን የሆነ በመከፋፈል ነገር ውስጥ ያለ ነገር ስላለ ትንሽ እሱ አይመችም፣ አልደግፈውም ይሄን ነገር። ሁለተኛ ደግሞ ያው እንደ አንድ ያው ትውልደ ኢትዮጵያዊ ለዚህ አንተ ስለምኖርበት ሀገር ስለ አሜሪካ ብቻ ለምታስበው ሌላም ደግሞ ስለ ሀገርም ታስባለህ። ስለዚህ እዚህ ያለው አድሚኒስትሬሽን አሁን ያለው አድሚኒስትሬሽን ስለ ሀገሬ ምን ይላል ብለህ ታስባለህ። ያን ነው እና ያን አይተህም ደግሞ ያው የራስን አቋም ትወስዳለህ። ስለዚህ በዚህ መልኩ ነው ዘንድሮ ለመምረጥ የወሰንኩትኝ። አክቹዋሊ
ቴዎድሮስ ድምፁን ሊሰጣቸው ያሰበው ለዲሞክራቱ ጆ ባይደን ነው። እሳቸው ቢያሸንፉ መፍትሄ ሊያገኙላቸው ይችላሉ የሚላቸውን ጉዳዮችም እንዲህ ይዘረዝራል።
ዘረኝነትን ትንሽ ያው እንደዚህ የሚከፋፍለውን ነገር አንድ የሚያደርግ አንድ ያስፈልጋል። ሁለተኛ ደግሞ እንዳልኩ እንደ ትውልድ ኢትዮጵያዊ ይሄ አድሚኒስትሬሽን ለምሳሌ አሁን ያለው አድሚኒስትሬሽን በጣልቃ በመግባትና ትንሽ ኢትዮጵያን በሚጎዳ መልኩ የሆነ ትንሽ ሚዛን የጎደለውም ነገር የሚደረግ ነገር አለ። ስለዚህ ሚዛናዊ ሆኖ የሚያራምድ መንግስት ቢኖር ያደስ ይለኛል። ስለዚህ ይሄን ያሟላል ብዬ የምገምተው ለምሳሌ ያው ምናልባት እኔ አክቹዋሊ ያው እንደ ዲሞክራት ነኝ ብዬ ነው አሁን አክቹዋሊ እንትን ነው። ስለዚህ አሁን እሱ ያሟላል ብዬ ማሰባቸው ባይደን ማለት ነው። ይሄ እንዴት ያሟላል ብዬ አስባለሁ። ኢሚግሬሽንን ትሪት ከማድረግ አሁን ለምሳሌ በትራምፕ በኩል ያለው አድሚኒስትሬሽን ኢሚግራንቶችን እንዴት ትሪት እንደሚያደርግ ዓለም የሚያውቀው ነው። በሜክሲኮ ድንበር በኩል ለምሳሌ እንዴት እናትና ልጆችን መለያየት የሆነ ትንሽ ለመስማት ትንሽ የሚከብዱ ነገሮችን የሚያደርግ ነገር አለው። ከዛም ነገር ስላለ እና አንዳንዴም ደግሞ ሪስፖንስብል የሚሆንበትም ነገር ስላለ ያው ኃላፊነት የጎደለውም ነገር ይኖራል። ስለዚህ ይሄንን ቀርፎ የሚያስተካክል መንግስትና አድሚኒስትሬሽን ሲመጣ ደግሞ ወደሱ ታዘነብላለ። እኔ ያ ነው የኔ መስፈርት።
የዛሬ 4 ዓመት ለምርጫ ቢመዘገብም የቅድመ ምርጫውን ሂደት በመመልከትና በመዘናጋት ድምፅ ሳይሰጥ በመቅረቱ የደገፋቸው ሂላሪ ክሊንተን መሸነፋቸው፣ ያልደገፋቸው ትራምፕ ደግሞ ማሸነፋቸው ትምህርት እንደሆነው የሚናገረው 8 ዓመታት በላይ በአሜሪካ የኖረው ዮሐንስ ፍስሐ በበኩሉ የስደተኞች ጉዳይ ያሳስበዋል።
ለእኔ ቁልፍ የምላቸው ጉዳዮች አሉ። ትውልድ ኢትዮጵያዊ እንደመሆኔ ወገኖቼ ከኢትዮጵያም ሆነ ከሌሎች ሀገራት ለትምህርት ሊሆን ይችላል፣ ለስራ ሊሆን ይችላል፣ በሀገራቸው መንግስት ሚስትሪት ተደርገው ሊሆን ይችላል የሚመጡባት ሀገር ያለምንም ስቃይ መጥተው ተምረውም ሆነ ሰርተውም ሆነ ይሄነች አሜሪካ እና ይሄንን ደግሞ ባይደን ወደ 11 ሚሊዮን የሚሆኑ ወረቀት የሌላቸውን ወረቀት እንዲያገኙ አደርጋለሁ ብሎ ቃል ገብቷል። ይሄ አንዱ ነው። እንደ ሰው ደግሞ ስትመለከተው በተለይ አሁን ቦርደር ላይ ያሉ በየቀኑ የምንሰማው ዜና ነው። እናትና ልጅን መለያየት እንደ ሰው ከሰው መውረድ አይሆንም ስትመለከተው?
አሁን ያለውን ስደተኞችን የሚመለከት አሰራር የሚተቸው ዮሐንስ ይህንን ይለውጣሉ ብሎ ለሚያምናቸው እጩ ድምፁን ለመስጠት መሰናዳቱንም ይናገራል። ለዮሐንስ ሌላው አንገብጋቢው ጉዳይ የጤና መድህን ነው።
እዚህ ሀገር ስትሰራ ትንሽ ወገብ አንድ ነገር ቢሆን እድሜ ልክን ከፍለው የማጨርሰው እዳን የሚኖርብህ ልታክም ብትልን አንድ ዶክተር ቪዚት ለማድረግ እኮ ሄደህ ስትወጣ $25,000 ምናምን ነው የሚላክልህ። ስለዚህ ማንም ሰው ሊገዛው የሚችል የጤና የመድን ኢንሹራንስ ያስፈልጋል። ይሄ ደግሞ ባይደን አንዱ ከዝርዝሮች ውስጥ ያስገባው ነገር ነው።
ዮሐንስ የውጭ ጉዳይ ፖሊሲ፣ የዘርና የቀለም መድሎን የመሰሉ ጉዳዮችን በተሻለ ሁኔታ ያስተናግዳሉ ላላቸው እጩ ድምፁን ለመስጠት መሰናዳቱን ነግሩናል። አስተያየት ሰጪዎቻችን እንደዚህ ያለው ሰሞን የተወለዱባትን ሀገር ኢትዮጵያን የምርጫ ባህልና አሁን የሚኖሩባትን ዩናይትድ ስቴትስን የምርጫ ታሪክ ለማነጻጸር አጋጣሚ እንደፈጠረላቸው አልሸሸጉም። አቶ ታመነ ካሱ፣
እጅግ በጣም ብዙ ልዩነት አለ በኢትዮጵያና በዩናይትድ ስቴትስ የምርጫ ስነስርዓት ላይ። ምንድነው ምንም እዚህም አንዳንዴ የሚሰማው ፐርፌክት ባይሆንም ግን ከሀገራችን ከ99% በላይ የተሻለ ነው። ምክንያቱም አንተ ለፈለከው ሰው ድምፅን መስጠት ትችላለህ። የሚያስገድድ የለም። አንድም እሱ ነው ይህን ሊማሩ የሚገባቸው የመናገር መብትን አንድ ሰው ለመምረጥ ያልፈልጉ መቃወም እንደሚችሉ ኢትዮጵያውያን ሊማሩ ይገባቸዋል የኢትዮጵያ ባለስልጣናት።
ዮሐንስ ፍስሐ ኢትዮጵያና ኢትዮጵያውያን ሊማሩት ሊያሳድጉት ይገባል የሚለውን በአመታት ኑሮ የተመለከተውን የዩናይትድ ስቴትስን የፖለቲካ ልማድ እንደዚህ ያስረዳል።
የምርጫ ስርዓታቸው ስትመለከት የ200 ዓመት ከፋውንደርስ ይሏቸዋል አሜሪካኖች የምርጫ ስርዓታቸውን ሙሉ ለሙሉ ከዛሬ 200 ዓመት በፊት አባቶቻቸው ያስቀመጡላቸውን አካሄድ ተከትለው ነው። እሴቶቻቸውን ያጠብቃሉ። አንድ ጥሩ የሆነ ሲስተም ዘርግተዋል። በእርግጥ አሁን አከራካሪ ነገር ነው። ፖፑላር ቮት ያገኘ ሞር ያገኘ ማሸነፍ አለበት፣ 270ውን ያገኘ ነው ማሸነፍ ያለበት የሚለው ትንሽ አከራካሪ ነው። ግን እንዳልከኝ ከዚህ የአሜሪካ ምርጫ ስርዓት ኢትዮጵያ ምን ትማራለች? እኛ እኮ እንደ መንግስት ከአሜሪካ የቀደምንም ነን። የመንግስት አስተዳደር የገባን ህዝቦች ነበር። ነገር ግን ያንን የሚተገብሩ የመንግስት አመራር ያንን የሚተገብሩ የሚያስፈጽሙ አካላት የሉንም። እንግዲህ ችግሩ ይሄ ነው። ስለዚህ መንግስት ነው ሊማር ይገባል ብለው እንዴ። ዛሬ እኮ አንዱ በምርጫም በፍጥጫም እኮ የሚልበት ጊዜ ላይ ደርሰናል። እና ይህንን ነፃ የዲሞክራሲን አስተሳሰብ ፍልስፍና ኢትዮጵያ በመንግስትም ደረጃ በማህበረሰብም ደረጃ ተቀብለን የሚወክለን ሰው መርጠን ማንም ሰው በሀሳቡ የማይፈረጅበት ማንም ሰው በአመለካከቱ በእምነቱ የማይታሰርበት የማይገረፍበት የመረጠውን አካል ፍትሐዊ በሆነ ሁኔታ አለምንም መጭበርበር መጭበርበር የሚለው ቃል እኮ በአብዛኛው እዛ ነው የምሰማው ዜ እኛም ይሄንን ሌጋሲያቸውን አይተን እንግዲህ ይኸውልህ በተግባር ለመምረጥ የተዘጋጀን ያለ ነው።
የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፊታችን ማክሰኞ ይከናውናል። ከሪፐብሊካኑ ዶናልድ ትራምፕ እና ከዲሞክራቱ ጆ ባይደን መካከል ቀጣዩን የሀገሪቱን መሪ ለመምረጥ ከ150 ሚሊዮን በላይ አሜሪካውያን ተመዝግበዋል። የአሸናፊዎች የአመራር ብሂል የእያንዳንዱን አሜሪካዊ ሕይወት በቀጥታና በተዘዋዋሪ የሚነካ መሆኑን የሚያነሱ ሁሉም የመምረጥ መብቱን ይጠቀም ዘንድ መጠየቃቸውን ቀጥለዋል። ለአሜሪካ ድምፅ ሀብታሙ ስዩም
አመሰግናለሁ። ሀብታሙ በዩናይትድ ስቴትስ ፖለቲካ ውስጥ ንቁ ተሳታፊ ከሆኑ ትውልደ ኢትዮጵያ አሜሪካውያን መካከል ሪፐብሊካን የሆኑ አንድ መራጭ አግኝቼ አነጋግሬያለሁ። ራሳቸውን ያስተዋውቁንና ወደ ምልልሳችን እንዘልቃለን።
ላባን የማነ ባላለሁ። ምኖሮ ቨርጂኒያ ነው። መሰራው ደግሞ የግሌ ስራ ነው መሰራው።
መጀመሪያ እስቲ ከእምነቶ ከአስተሳሰቦ ልነሳና አንደኛ የሚደግፉት ፓርቲ ወይም የሚደግፉት ተወዳዳሪ አለ ወይ?
አዎ፣ እኔ የምደግፈው ተወዳዳሪ ዶናልድ ትራምፕ ነው።
በፓርቲ ደረጃስ ሪፐብሊካን ፓርቲያቸውን ይደግፋሉ?
አዎ፣ እኔ ሁሌ ሪፐብሊካን ነው። ቲኬቱም የሪፐብሊካን ቲኬት ነው ቮት ያደረኩ።
በፓርቲ አባልነት የተመዘገቡ ኖት?
አዎ።
ሪፐብሊካን ኖት?
አዎ።
አቶ ላባን፣ እስቲ አሁን ካለው ሁኔታ ልነሳና ፕሬዚደንት ትራምፕን እንዲደግፉ ያደረጉ መሰረታዊ ምክንያቶች ያነሷቸው ዋና ዋና ነጥቦች ምንድን ናቸው?
እኔ ያው ሶሻሊ እና ፊስካሊ ኮንሰርቫቲቭ ነኝ።
በማህበራዊ እና በምጣኔ ሀብት መስመር ማለት ነው?
ልክ ልክ። እና በዛ ምክንያት
በሪፐብሊካን
ነው። ስለዚህ በዛ ምክንያት ነው ሪፐብሊካን የሆንኩት ማለት ነው። ይሄ ፓርቲ ለእኔ የሚወክለኝ ፓርቲ ነው።
እስቲ ትንሽ ዘርዘር አድርገው ለአድማጮቻችን ያስረዱልኝ። በማህበራዊ ሁኔታና በምጣኔ ሀብቱ ዘርፍም ወግ አጥባቂ አስተሳሰብ ርዕዮተ ዓለም ማለት ምንድን ነው?
የሪፐብሊካን ርዕዮተ ዓለም መንግስቱ ትንሽ መሆን አለበት ነው የሚለው። መንግስት በሁሉም አቅጣጫ መግባት የለበትም። የአሁኑ ጊዜ መንግስት ፌዴራል መንግስቱ ከመጠን በላይ ሰፍቷል። አንዳንድ ነገሮች የስቴቱ ወይ የክልሎቹ ስራ መስራት የሚገባቸው ፌዴራሉ እየሰራው ስለሆነ ይሄ ደግሞ ስህተት ነው የሚል አስተሳሰብ ርዕዮተ ዓለም ያለው የሪፐብሊካን ማለት ነው። ይሄ በሀብት መጠን ማለትም ወይ ደግሞ የመንግስት ክብደት ወይ ደግሞ ምን አይነት አቅም መኖር አለበት የሚል አስተሳሰብ ማለት ነው። በማህበራዊ ኑሮ ስንመጣ ደግሞ ይሄ የጁዴዮ ክርስቲያን ፋውንዴሽን ያለው መሰረት ነው ያለው እና አሁን አንዳንድ ነገሮች ከዛ የመራቅ አይነት አለ። ሃይማኖት ከህብረተሰቡ ማውጣትና መለየት የሚሆን ነገሮች ስለሚታዩ ለዛ ደግሞ የዚህ ሪፐብሊካን ፓርቲ የሚባለው ፖለቲካል ፓርቲ ይሄ ነገር መሆን የለበትም ብሎ ርዕዮተ ዓለም ስላለው በዛ ምክንያት እኔ ደግፈዋለሁ ማለት ነው።
ለመሆኑ እርስዎ ሃይማኖትና መንግስት መመሳጠር አለባቸው ወይም መደበላለቅ አለባቸው፣ አብረው መሆን አለባቸው የሚል እምነት አለዎት?
የለኝም። መንግስትና ሃይማኖት አንድ መንግስት አንድ ሃይማኖት መደገፍ የለበትም። ግን ሃይማኖት ያለው ደግሞ ሃይማኖት ስላለው ደግሞ መቀጣት የለበትም።
ይሄ የአይሁድ ክርስቲያን ጥምረት መሰረት ያለው ነው ሲሉ ምን ማለት ሆነው ታዲያ? እና ይሄንን መጠበቅ ያስፈልጋል በመንግስት ውስጥ ሲሉ
ስርዓቱ ማለት ነው። ይሄ የካፒታሊስት ካፒታሊዝም ያለው ማለት ነው። በዚህ ሀገር አንድ ስርዓት ነው። ስርዓቱ ደግሞ መመንጫው ከአይሁድ እና የክርስቲያን መሰረት ያለው ማለት ነው። ህግ የመጀመሪያ ህግ ያመጣው በሙሴ ስርዓት ስለነበረ በዛ ምክንያት ነው። ይሄ የጁዴዮ ክርስቲያን የሚባለው የአይሁድ ክርስቲያን መሰረት የሚባለው በዛ ምክንያት ነው። እሱ ሁለቱም ነው የሃይማኖትና የኢኮኖሚው ያስተባብረዋል ማለት ነው።
እና መንግስት ይሄንን መደገፍ አለበት በቀጥታ የሚል እምነት ነው ያለሁት።
አዎ። ሁለተኛው ደግሞ ሶሻሊዝም አለ ኮሙኒዝምም አለ ማለት ነው። አሁን ይሄ ሃይማኖት የለም ሌላ የራሳቸው ስርዓት አላቸው ማለት ነው። መንግስት ነው ሃይማኖት ማለት ነው። በዛ ሰዓት መንግስት ነው ሁሉን ይወን ነው። ስለዚህ ይሄ ግን የካፒታሊዝም አካሄድ ግን በአንድ ህብረተሰብ ሳይሆን በአንድ ሰው ነው ማለት ነው። በግል አንተ እንደ ግል ሰው ነው ኢምፖርታንት የምትሆነው ማለት ነው። መሰረት የአንድ ህብረተሰብ አንድ ግል ሰው ነው። ከዛ አብሮ ሁሉም ግል ሰው ሆኖ መጥቶ ህብረተሰብ ይመሰረታሉ ማለት ነው። ሲቪል ሶሳይቲ ማለት ነው። አሁን ችግራችን ግን የሶሻሊዝም ደግሞ የግል ሰው የሚባል ነገር የለም። በሶሻሊዝም ማህበር ነው ያለው። እዚህ ያ ነው የርዕዮተ ዓለም ውስጥ ልዩነት አለው ማለት ነው።
እና ዴሞክራቶቹ ከዚህ የተለየ አቋም አላቸው ብለው ያምናሉ እንደ እርስዎ? የዩናይትድ ስቴትስ ዲሞክራቲክ ፓርቲ
ወይል አሁን ሰዓት አዲሱ ዴሞክራቲክ ፓርቲ ርዕዮቱ ወደዛ ያዘነበለ ነው። የአውሮፓ ሲስተም ማስመጣት አለብን ብሎ የሚያስቡ ነው። አውሮፓ ደግሞ ኮምቢኔሽን ነው። ሶሻሊዝም እና ሶሻል ዴሞክራቲክ የሚባለው ኮምቢኔሽን ነው ማለት ነው። እዛ ጋራ መንግስት ትልቁ ሼር ከአንተ የምትሰራው ይወስዳል። ከዛ ለዛ የማይሰራው ዲስትሪቢዩት ያደርጋል ማለት ነው።
አቶ ላባን ቀድሞ ወዳነሳው ጥያቄ ልመለስና ወደ ፕሬዚደንት ዶናልድ ትራምፕ እንሂድ። እስቲ ፕሬዚደንት ዶናልድ ትራምፕን እንዲደግፉ ያደረጉት ወይም ድምጾን ለርሳቸው እንዲሰጡ ያደረጉት ዋና ዋና ነጥቦች ምን እንደሆኑ ይንገሩኝ።
አው ዋሽንግተን ዲሲ በ8 አመት በኦባማና በባይደን ጻርት ኮራፕሽን ከሰማይ በላይ የሚሄደ ሆነ። ዋሽንግተን ሁሉም የሚቆጣጠረው ሆነ። የኢኮኖሚና መጀመሪያ የኢኮኖሚ ማህወር ኒውዮርክ ነበር፣ የፖለቲካ ነው ዋሽንግተን የነበረው። በኦባማና በባይደን ጊዜ ግን ዋሽንግተን የሁለቱም ማዕከል ሆነ። ያ ደግሞ ልክ አይደለም፣ ኮራፕሽኑ ወደ ዋሽንግተን ዲሲ ስለሚያመጣው ማለት ነው። ከሲስተሙ ውጭ የነበረ ሰው መሄድ ነበረበት ለዚህ ለማስተካከል።
ያስረግጡልኝ እስቲ ያሉትን የኦባማ ባይደን አስተዳደር በሙስና የተዋጠ ነበር ሲሉ ምንድን ነው ማስረጃው ማሳያው? ይህን አድርገዋል ይበሉኝ እስቲ።
ወይል አሁን አዲሱ ነገሮች የወጡ ነው። በባይደን ጊዜ ምን አይነት አግሪመንት እየተፈረመ ነበረ? ከቻይና ጋራ ልጁን ይዞ ወደ ዩክሬን ሲሄድ፣ ልጁን ይዞ ወደ ራሽያ ሲሄድ፣ ልጁን ይዞ ወደ ቻይና ሲሄድ፣ ይሄ አሜሪካ ለአፍሪካ አገሮች አኪዩዝ የምታደርገው ነው ራሳቸው የሚያደርጉት።
ግን እኮ ይሄ ጉዳይ ገና ማስረጃም አልቀረበበትም። እንደ ስርዓትስ ባይደን ያን ጊዜ ያደረጉ እየተባሉ አሁን በተለይ በሪፐብሊካን ወቃሾች የሚነሱባቸው ክሶች የስርዓቱ መገለጫስ ሊሆኑ ይችላሉ ወይ? ስርዓቱ በሙስና የተዋጠ ነው ያስብላሉ ወይ?
ልክ የስርዓቱ መገለጫ ናቸው። ለምን ማንም የማይችለው ነገር ነው። አንድ ሰውዬ አንድ ሀገር የአንድ ኢንዱስትሪ እውቀት የሌለው በወር $83,000 ሲከፈል ለዚህ ደግሞ ይሄ ኖርማል ነው ለማለቱ በጣም ችግር ነው። ይሄ ዳት ሚንስ ይሄ ሰውዬ ስሙ ነው የሚሸጠው የነበረው ማለት ነው። ደላላ ነው። ኬ ስትሪት ከሄድ የደላላ መሰብሰቢያ ማለት ነው። የኳ ደላላ ነው፣ ሌላ ነገር የለው። ስሙ ነው የሚደልሎ ያለው። ጆ ባይደን ወጥቶ 4 ቤት ሲገዛ $200,000 ደሞዝ እንዴት ውሎ ነው የሚል ሰው የለም እንዴ? ይሄ ስሙ ሸጦ ነው። ፋብሪካ የለውም ይሄ ሰውዬ፣ ኮንስትራክሽን የለውም፣ የሚሰራው ነገር የለም። እንዴት ብሎ ነው 4 ቤት መግዛት የቻለው? እንዴት ብሎ ነው ኦባማ የሁሉ በአንድ አመት በሁለት አመት 2 ቤት $20 million መግዛት የሚችለው? ይሄ ሪሊስቲክ መሆን ነው። ይሄ ስማቸው ነው የሚሸጡት ያሉት ማለት ነው። ድልልና ነው የሚያደርጉት ያሉት ማለት ነው። ስለዚህ ይሄ ደግሞ መጥፋት አለበት፣ መጽዳት አለበት ከከተማው ክሮኒክ ሳይሆን ማለት ነው። አየህ አንተ ወፍራም ስትሆን የመጀመሪያ ምልክት የሚያሳይህ አለ የጤና ችግር እንደሚደርስብህ እንዳለ ማለት ነው። ከዛ በኋላ ነው ወደ ክሮኒክ የሚገባ ማለት ነው። አሁን ወደዛ ሌቭል ሳንደርስ ይሄ ነገር ይስተካከል ተብሎ ነው ዶናልድ ትራምፕ የተላከው ማለት ነው።
እና ምን አደረጉ?
ወይል ዶናልድ ትራምፕ ለአገሩ ግልጥ አድርጎ አሳዩት ማለት ነው። ሲስተሙ እንዴት እንደሚሰራ፣ የውስጥ ያሉት ሰዎች ምን እንደሚያደርጉ፣ ሚዲያው እንዴት ኮራፕት መሆኑ አሳየ ማለት ነው። አሁን አሜሪካ ህብረተሰብ መንግስት ከእጁ ቁጥጥር ውጭ መሆኑ አየ ማለት ነው እንጂ የተመረጠ ኃይል በኤፍቢአይ አድርጎ በሲአይኤ አድርጎ ሊያስወርዱት አስቦ የነበሩ የውስጥ ያልተመረጡ ኃይሎች ይሄን ማንኛውም አሜሪካዊ ሳያስተኛው ማደር አለበት ማለት ነው። ይሄ ሶስተኛ ዓለምም የሌለ ነገር ነው እዚህ ሊያደርጉ አስበው የነበሩት ማለት ነው። ስለዚህ አሁን ክሬዲቢሊቲ፣ የአሜሪካ ክሬዲቢሊቲ ነው እየተዳከመው። ሌላ አገር ሄደ እንደዚህ ሆነ፣ ኮራፕሽኑ እንደዚህ ሆነ ማለት ማትችልበት ሁኔታ ነው ያለው አሁን ሰዓት በአሜሪካ ማለት ነው።
የአሜሪካ ተአማኒነት ጉዳይ አሁን እንደገለጹት በሚስተር ትራምፕ ጊዜ ተሻሽሏል፣ በዓለም አቀፍ ደረጃ ተነስቷል የሚል እምነት አለዎት?
የዓለም አቀፍ እኮ አይደለም አሁን ያለው ንግግሩ። እዚህ ኢንስቲቱሽኑ ሰው አሜሪካዊ አንድ ተራ አሜሪካዊ ኢንስቲቱሽኑ ያምነዋል ወይ ነው ያለው።
በአሁኑ ጊዜ ያለው ሁኔታ
ኤፍቢአይ ለማመን በአሁኑ ሰዓት ኤፍቢአይ ማመን እኔ ከብደኛል።
ለምን?
በምርጫ ያሸነፈ ይሄን ሊያደርጉት ከቻሉ ተራ ሰው ታዲያ ምን ሊያደርጉ ይችላሉ? እና እምነት አሁን አሜሪካው ህብረተሰቡ ነው በኢንስቲቱሽኑ እምነት የጠፋ። አሁን 4 አመት ከተመረጠ ትራምፕ ግን ይሄን ሁሉ መስተካከል አለበት። ስልጣኑ ከቢሮክራሲ ወጥቶ ወደ ህዝብ መመለስ አለበት ማለት ነው።
አቶ ላባን የዩናይትድ ስቴትስን የዚህ የህዝብ አስተያየት ግምገማ ይከታተላሉ? ያምኑበታልስ?
በጣም አስቸጋሪ ነው። መጀመሪያ ነገር ስንት ፖል ነው የሚያደርጉት? ሁለተኛ ነገር የትኛው ሰው ነው ፖል የሚያደርጉት ነው ያለው ጥያቄ። አሁን ያለፈ ጊዜ 2016 እንኳ ስህተት ሁሉም የተሳሳቱ ሁለት ትንሽ ፖሊንግ ስቴሽን ብቻ ልክ ያመጡት ማለት ነው። እነዛ ልክ ያመጡት ደግሞ አሁን የሚሉት ያሉ ትራምፕ ሊያሸንፍ ነው የሚሉት ያሉት አሁን። እነዛ ግን ስህተት ሆኖ ሳይሆን ችግሩ የት ጋራ ነበረ መሰለ፣ ሳምፕሉ ስኪውድ ነው። ኢደር የሳበርቢያን ኦቨር ሳምፕል ያደርጋሉ
የከተሞች አካባቢዎች ማለት ነው።
አዎ፣ ወይ ደግሞ ዴሞክራትን በብዛት ኦቨር ሳምፕል ያደርጋሉ። አሁን አቨሬጅ ሰው አያገኝም። እሱ ነው ችግሩ። እኔ ይከብደኛል ለማመን ማለት ነው።
ስለዚህ አሁን እየወጡ ያሉ የባይደን እና የትራምፕን የህዝብ አስተያየት አዝማሚያ የሚጠቁሙ ቁጥሮች አይቀበሏቸውም ማለት ነው እርሶ? ባይደን በብዙ ቁጥር እየመሯቸው ነው የሚታየው ፕሬዚደንት ትራምፕን?
አዎ፣ በጣም ለእኔ ከብደኛል ለማመን። ባይ ዘ ወይ ፖሉ ካየኸው እርስ በራሱ ይጋጫል። ባይደንን ይመራል ግን አንዳንድ ፖል አሁን ሄደህ ካነበብከው በደንብ ይጠይቃሉ፣ ማን ያሸንፍ ይመስልሃል ስትለው ደግሞ ትራምፕ የሚብል ደግሞ ይበዛል። አሁን ይሄ ኮንፍሊክት ያደርጋል። እንዴት ብሎ ነው ይሄ አይነት ፖል የሚመጣው? በብዛት ደግሞ እነዚህ ፖል የሚያደርጉ አጀንዳ አላቸው። መሴጅ አለ ሪሌይ ማድረግ የሚፈልጉት ቮተር ዲፕሬሽን ለማድረግ አለህ ነው። በቃ አንተ ተስፋ ያስቆርጣል ማለት ነው። ባይደን በሀያ ፖይንት እየመራ ነው፣ ምን ብዬ ነው ሄጅ የምመርጠው ትላለህ ማለት ነው። እሱም እንደ ዕላማ አለ ማለት ነው። ኮሸስ መሆን አለበት። የእውነት ፖሉ የተስተካከለ ፖሉ ማክሰኞ ነው የሚታወቀው፣ ሰው ሄዶ ሲመርጥ ማለት ነው
ውጤቱ ማለት ነው የሚሉኝ።
ያ የእውነት ፖሉ ነው በቃ።
አቶ ላባን ማህበራዊ ጉዳዮችን ቅድም አንስተው ነበር እና ወደዛ ልውሰዶትና በአሁኑ ጊዜ እየተነሳ ያለ አንዱ ትልቁ ጥያቄ የጤና ጉዳይ ነው። በዩናይትድ ስቴትስ ውስጥ የትራምፕ አካሄድን የሚወቅሱ አሉ፣ የማይደግፉ አሉ። የሪፐብሊካን ፓርቲውንም አቋም የማይደግፉ አሉ። በተለይ ይሄ ለአቅም ተመጣጣኝ የሆነ የጤና ሕግን ወይም ኦባማ ኬር ሲባል የነበረውን የጤና ሕግ የማስወገድ አቋምን የሪፐብሊካን ፓርቲውንና የፕሬዚደንት ትራምፕን አቋም አስመልክቶ ማለት ነው። እርስዎ ምንድን ነው የሚያስቡት በዚህ ጉዳይ? አሜሪካውያን ጤና መብት ነው የሚሉ አሉ፣ በሌሎች በኩል ደግሞ የለም ጤና መብት አይደለም የሚሉ አሉ። የጤና አገልግሎት ማለት ነው። እርስዎ ምንድን ነው የሚያስቡት?
መብት ማለት ከእግዚአብሔር የሰጠህ ማለት ነው። ማንም ሰው ሊወስድብህ የማይችልም ማለት ነው። መብት ሲባል ባይ ዴፊኒሽን ማለት ነው። ለመናገር፣ ለማሰብ፣ ሃይማኖት ለማመን አለማማመን፣ የፈለግከው ለመጻፍ አለመጻፍ፣ ያ ነው መብት የሚባለው። ጤና መብት ሊሆን አይችልም። መንዳት መብት መሆን አይችልም። ፕሪቪሌጅ ነው። አሁን እንደ ፕሪቪሌጅ ደግሞ ፕሮግራሞች ሊኖሩ ይችላሉ፣ መርዳት የሚቻሉ የማይቻሉ ማለት ነው። ኦባማ ኬር መጀመሪያ ነገሩ ፍሎድ የነበረው አንድ ፓርቲ ብቻውን ያስፈጸመው ያ ነው ችግሩ። የአንድ ፓርቲ ፕሮግራም እንጂ የሁለቱም ፓርቲ ተነጋግሮ ኮምፕሮማይዝ አድርጎ የመሀል የሆነ ነገር አይደለም የተደረገ።
ስለዚህ አቶ ላባን እርስዎ ያ የኦባማ አስተዳደር ያወጣው ለአቅም ተመጣጣኝ የሆነ የጤና ሕግ ወይም ኦባማ ኬር መሰረዝ አለበት የሚል አቋም አለዎት? እንደ ሪፐብሊካን ብቻ ሳይሆን እንደ አንድ አሜሪካዊም ጭምር ነው ጠይቆት።
እኔ ሰላማዊ ሰልፍ ወጣ ነበረ። ህጉ ሲያሳልፉት በየቀኑ ሰላማዊ ሰልፍ ሲኖር እኔ ወጣ ነበረ።
ምን ለማድረግ?
ስህተት ነው ይሄ አካሄድ፣ ልክ አይደለም። ይሄ የጤናውም የሂሳብ ጥሩ የሚባል አይደለም። 6 ሚሊዮኑ ሰዎች የጤና ኢንሹራንሳቸው ሉዝ ያደረጉት እና ከኪሳቸው 300 የሚያወጡት የነበሩት 901,000 የሚያወጡ ያሉት ሄደስ ከጠየቅካቸው ዴውል ቴል በጣም ችግር ላይ እንዳሉ ማለት ነው። ሂሳብ መክፈል ያልቻሉ አሁን እዚህ ጋር የተጎዳ መሀለኛው ገንዘብ ሰራ ማለት የተጎዳ።
እስቲ ወደ ሌላ አንድ ዓለምንም ጭምር ወደሚያነጋግር ጉዳይ ደግሞ ልውሰዱት። ሁለቱም ፓርቲ የጎላ ልዩነት ወዳላቸው የአካባቢ ጉዳይ ነው፣ የአየር ንብረት ጉዳይ ነው። በዛ ላይ ያውቃሉ በዲሞክራቶቹ እና በሪፐብሊካኑ መካከል በመካከላችሁ ያለውን ልዩነትና እስቲ የእርሱን አቋም ያስረዱኝ። የአካባቢ ግለት የአየር ንብረት ለውጥ አለ ብለው ያምናሉ ወይስ አያምኑ?
እኔ አላምንም። እኔ አላምንም።
ለምን?
ይሄ ሰው ችግሩ ዌደር እኛ ኮንትሮል ማድረግ አንችልም።
ሳይንቲስቶች ግን እንችላለን ይላሉ። የሰው ልጅ ስራ ነው የአየር ንብረት እንዲህ እንዲለወጥ ያደረገው። እየጋለች ነው አለሚቱ። የሰው ልጅ የሚያደርገው ስራ የሚሰራቸው የጋዞች ልቀት የሙቀት መታመቅን እያመጣ አለሚቱን እያጋላት ነው። በዚህም ምክንያት የአየር ንብረቱ እየተለዋወጠ ድርቆች እየበዙ፣ ጎርፎች እየበዙ፣ ማዕበሎች እየበዙ ነው ያሉት። ሰደድ እሳት እየበዛ ነው ያለው እያሉ ይናገራሉ። ቁጥራቸው እጅግ የበዛ የዓለም ተመራማሪዎች። ምን ማስረጃ ኖሮት ነው እርስዎ የሚቃወሟቸው?
እኔ ማስረጃዬ ኢኮኖሚው ነው። እነሱ የሚሉን ያሉት እንደ አሁን በዚህ የኮቪድ የሚሉት ያሉት ማለት ነው፣ ሻዳውን እናደርግና አገሩ ዘግተህ ቁጭ በል ነው፣ ድህነት አምጣ ነው፣ ሌላ ነገር አይደለም። አንዱ ሰው ሰርቶ ለፍቶ ኑሮ ማስተካከል የማይችልበት ሁኔታ ነው የሚፈጥሩ ያሉት እነሱ።
እነዚህ ጎጂ ጋዞች የሚያመነጩ ምርቶች ቀንሰው ወደ ታዳሽ ኢነርጂ ዓለሚቱ መግባት አለባት የሚል አቋም
ነው። ሪላየብል አይደለማ እሱቋኖ ችግሩ ሪላየብል ኤነርጂ አይደለም። ይሄ ደግሞ በካሊፎርኒያ ያየ ነው ነው አሁን ሪላየብል ኤነርጂ ቢሆን
ሪላየብል ማለት አስተማማኝ ኢነርጂ አይደለም ነው የሚሉት
አይደለም።
ግን ብዙ ሀገሮች እቅድ እየያዙ በተወሰኑ አመቶች ውስጥ ሙሉ በሙሉ ወደዛ ኤነርጂ ለመግባት ያሰቡ ናቸው እጅግ የበለጸጉ ሀገሮች ጭምር።
አው ዊ ዊሽ ደም ጉድ ላክ እሱ መፍታቸው ነው። የኡነት የጋዝ ኤሚሽን መቀነስ አለብን የሚሉ ከሆነ መጀመሪያ መቀነስ ያለባቸው ቻይናና ህንድ ናቸው። ቻይናና ህንድ ካልቀነሱ አሜሪካ ቀንሳ አውሮፓ ቀንሳ ምንም ትርጉም የለው።
አው በዛ
ከዚህ ሀገር
በዛ ደረጃ ለመስማማት ትንሽ አይደለም። ዩናይትድ ስቴትስ እና ቻይና ናቸው ከአለም አንድ አራተኛውን የአየር ብክለት የሚያዋጥ ትንሽ አይደለም። በመጣኔ ሀብትም ግዙፉ መጣኔ ሀብት ነች ዩናይትድ ስቴትስ አንደኛ። ሁለተኛ ያንንም ልክ እርሶ እንዳሉት በአንድ ሀገር ብቻ መቆጣጠር ስለማይቻል በጋራ እንቆጣጠረው እየተባለ ዓለም አቀፍ ስምምነቶች ዓለም አቀፍ ድርድሮች ይደረጋሉ። አንዱም የፓሪስ ስምምነት ነበረ ፕሬዚደንት ትራምፕ ጥለውት ይወጡት። እና ትክክል ነው ፕሬዚደንት ዶናልድ ትራምፕ የወሰዱት እርምጃ ብለው ያምናሉ?
ወበዛ ምክንያት ነው አይመረጥ ነው እሱ እኮ ነው ዋናው ሐሳቡ የነበረው ወናው ከነዛ ቃል የገባው እሱ ነው የነበረው።
ከአቶ ላባን ጋር አሜሪካ የዘር ጥያቄና መጪው ምርጫ ህዳሴ ግድብና የትራምፕ አስተዳደር እንዲሁም ሌሎችም የጊዜውን ጉዳዮች አንስተን ተነጋግረናል። ለቀሪው በነገው ምሽት ይዣቸው መለሳለሁ። ለሰጡን አስተያየት ለዛሬ አመሰግናለሁ። ከነገ በስተያ ማክሰኞ የሚካሄደውን የዩናይትድ ስቴትስ 59ኛ ፕሬዚደንታዊ ምርጫ የመጨረሻ ሰዓት ዜና መረጃዎች፣ ግምገማና አስተያየቶች ከአሜሪካ ድምፅ ቀጥታ ስርጭት ይከታተሉ። በመደበኛ የአጭር ሞገድ ስርጭት መስመሮቻችን በፌስቡክ ላይቭ አት ቪኦኤ አምሃሪክ፣ በአሃዱ ራዲዮ የአሃዱ ልሳን ፕሮግራም ክፍለ ጊዜ ልታገኙን ትችላላችሁ። ከመደበኛው የናይል ሳት ቪኦኤ 24 የሳተላይት ስርጭታችን በተጨማሪ በቪኦኤ ኢትዮጵያ ቻነል ኤምሲ 88 ዩተልሳት ላይ በቨርቹዋል ቻነል 446 7 ዌስት ኤ እንዲሁም በአረብሳት ቢኤዲአር 4 ቨርቹዋል ቻነል 539 ላይ ታገኙናላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ባላችሁበትና በቀጥታ ዝግጅቶቻችንን መከታተል ሐሳቦቻችሁን ማንሸራሸር ትችላላችሁ። ወደ ተከታዩ ዝግጅት እንሸጋገር። ራዕይ ለኢትዮጵያ ቪዥን ኢትዮጵያ ይባላል በእንግሊዝኛ መጠሪያው። ለሰባት ተከታታይ ቅዳሜዎች በኢንተርኔት ያካሄደውን 9ኛውን ዓመታዊ ጉባኤውን የዚህ ዓመቱን ልክ የዛሬ ወር ካጠናቀቀ በኋላ ፕሬዚደንቱን ፕሮፌሰር ጌታቸው በጋሻውን አግኝቼ አነጋግሬ ነበር። የራዕይ ለኢትዮጵያ የዚህ ጉባኤ ርዕስ የጭካኔ ወንጀሎችና የግጭት በኋላ ምርጫ በኢትዮጵያ የሚል ነበር። ጉባኤው በሀገሪቱ የምጣኔ ሀብት የፖለቲካና ማኅበራዊ ሕይወት ዕድሎች፣ ፈተናዎች፣ ስጋቶችና አማራጮች ላይ ወደ 30 የሚጠጋ ቁጥር ያላቸው ጥናታዊ ጽሑፎች በባለሙያዎችና በምሁራን ቀርበውበታል። ውይይቶች ተካሂደውበታል። ኢትዮጵያ ውስጥ ከተስተዋሉ ግጭቶች፣ የጭካኔ አድራጎቶች፣ ዘርና ሃይማኖትን የለዩ ቅስቀሳዎች እስከ ምርጫ፣ የፍትህ ስርዓትና ሌሎችም ተቋማት አቋም፣ ከስነ ህዝብ እስከ ምጣኔ ሀብቱ መዋቅር፣ እስከ ህዳሴ ግድብ፣ ቴክኖሎጂ፣ ጤናና ኮቪድ-19 ያሉና ሌሎችም የሀገሪቱ ሁለንተና በዝርዝርና ያለ ገደብ ተንሸራሽረውበታል። የቪዥን ኢትዮጵያ ፕሬዚደንት ፕሮፌሰር ጌታቸው በጋሻው በኢሊኖይ የሃርፐር ኮሌጁ የኢኮኖሚክስ ዲፓርትመንት ሊቀመንበርም ናቸው። ውይይታችንን ባለፈው ስርጭታችን ካቆምንበት እንቀጥላለን። በዚህ ለውጥ ውስጥ 7ኛውን፣ 8ኛውን፣ 9ኛውን ጉባኤዎቻችሁን አካሂዳችኋል። በተስፈኝነትም ቆይተናል ብለውኛል። ግን እስቲ በዚህ በ9ኛው መዝጊያ ላይ ካደረጉት ንግግር ቀንጨብ ያደረኩትን ላንሳሎት። እምነቴ ነው ብለው የተናገሩትን ብዙ ተስፋ አድርገንበት የተሻለ ቀን ለሀገራችንና ለህዝባችን ሊመጣ ነው ብለን በጉጉት የጠበቅነው የለውጥ ሽግግር እንደ ጉም ተኖ ሀገር እንደ ሀገር መቀጠሏ እጅግ አጠራጣሪ ደረጃ ላይ የደረሰበት ታሪካዊ ጊዜ ላይ እንገኛለን ብለዋል። እንደውም የኢትዮጵያ ሁለንተናዊ ሁኔታዎች ከምጣድ ወደ ረመጥ ተሸጋግረዋልን ብለዋል። ተስፋ
ቆርጠዋል ማለት ነው። ፕሮፌሰር ጌታቸው በኢትዮጵያ ሁኔታ ያ ተስፋው የለም አሁን?
ወደ ሰላማዊ ሽግግር እንሄዳለን።
ይህን ጥያቄ ያነሳሁት ለምንድን ነው? መቼም እርሶ እንደ ቪዥን ፕሬዚደንት ይሄ ጉባኤ ከተካሄደ በኋላ ያ ሁሉ ጽሑፍ ከቀረበ ውይይቱ ከተካሄደ በኋላ ነው ይህንን የድምዳሜ ሀሳብ ያንጸባረቁትና ምን ማለት ነው? ይሄ የኢትዮጵያን ሁኔታ በእነዚህ ሰባት ተከታታይ ሳምንታት የተነሱትን ጽሑፎች የተንጸባረቁትን መልእክቶች ያጠቃልላል፣ ምን እንደሆነ ስዕላቸውን ይሰጣል የእርሶ ይሄ አባባል ከሚል በመነሳት ነው።
ትክክል ነው። በአጭር ጊዜ ውስጥ ሁለት ዓለሞች ውስጥ ኖር ገባን። ለረጅም ጊዜ የነበረው ጭቆና፣ በደል በህዝብ ላይ የሚፈጸሙት ቀርተው ያንን ሲያካሄደው የነበረው መንግስት ተወግዶ በዋናነት ትህነግ ነው የሚባለው የትግራይ ህዝብ ነጻነት ግንባር ወያኔም በአጭሩ የምንለው
ህወሓት
ወደ ትግራይ ህወሓት ወደ ትግራይ ተመልሶ ተስፋ የሚሰጡ መሪ መጥተው በደስታ እልል ብለን ለረጅም ዓመታት በነበረን የፖለቲካ ተሳትፎና ትግር ከሀገራችን ርቀን የቆየን ብዙ ሰዎች እንኳ ወደ ሀገራችን ተመልሰን ሀገርንና ህዝብን ለመርዳት ዝግጁነታችንን ገልጸን ከመንግስትም ትብብር እንድረዳ በነጻ እንድረዳ ስልጣን ስራ ፍለጋ አይደለም። አብዛኞቹ በዚህ በቪዥን ኢትዮጵያ ውስጥ ያለ ነው ራሳችንን ችለን የምንኖር ነን። የምናቀርባቸውም ተሳታፊዎች በሙሉ እንደዚሁ ፕሮፌሽናልስ በሙያተኛነት በዚሁ በውጭ ዓለም የሚኖሩ ብዙ፣ ሌሎችም ደግሞ ያው ኢትዮጵያ ውስጥ ያሉ ታዋቂ ምሁራኖች ባለሙያዎች ናቸው። እንግዲህ እናደርጋለን ብለን እዛ ውስጥ ገብተን የነበረበት ነው። አንደኛው ዓለም ይሄ ነው። ከዛ ይሄ ነገር ተስፋ እንደዚህ ለውጥ ሊመጣ ነው የሚለው ተስፋ ይዘን የሚለው እሱን ነው። በአንዴ ተነነ ነው ያለው ተኖ ዛሬ ድሮም ምንጊዜም አይተነው የማናውቀው አይነት ችግር፣ አደጋ፣ ህብረተሰባዊ ቀውስ ኢትዮጵያ ውስጥ እውን ነው። ማንም ሊክደው የማይችል ከአሁን ቀደም ምናልባት ብዙ አልተባለለት ይሆናል። አንድ ጊዜ በጋምቤላ የታየው የ400 አኗኮች በዘራቸው ተለይቶ መገደል፣ እንግዲህ በቦታው ላይ ያሉት እነሱ ናቸው፣ በአንድ ቦታ የተገኙት እነሱ በሙሉ የተገደሉበት ይሄ ጄኖሳይድ የዘር ማጥፋት ተብሎ በቀጣይነት የሄደ አይደለም። በአንድ ጊዜ አንድ ቦታ ላይ እንዲህ አይነት ሰዎች ድሮ ህወሓት ገዢ በነበረበት አኟኮች ላይ ተፈጸመ ግፍ አለ። ያ እንግዲህ የታያችው በመንግስት በህዝብ ላይ እየተደረገ ነው። እና አሁን የሁኔታ ውስጥ ነው የገባ ነው። በመንግስት በህዝብ ላይ እየተደረገ ሳይሆን በህዝብ በህዝብ ላይ የተደረገ የዘር ማጥፋት፣ የዘር ማጥፋት ጄኖሳይድ እና ኤትኒክ ክሊንሲንግ የሚባለው በእንግሊዝኛው ማለት ነው። እነኚህ እየተፈጸሙ ያሉበት እነኚህ በተለይ በኦሮሚያና በቤኒሻንጉል ውስጥ የሚታዩ ናቸው። እነኚህ ነገሮች የሚደረጉት በንጹህ ህዝብ ላይ የሚፈጸመው ግድያ በመንግስት አይደለም፣ ድሮ በመንግስት ነው። አሁን ግን ምንነታቸው ባልታወቁ ያው የፖለቲካ ኃይሎች ልንላቸው እንችላለን በህዝብ ላይ የቤታቸው ሄዶ የተኙበት ያረፉበት ቤታቸው ውስጥ ቁጭ ብለው ሱቃቸው ውስጥ ቁጭ ብለው በሚነግዱ ሰዎች ላይ አቶ ኦባንግ ሜክቶ ጥሩ ነገር ያለው ከቤቱ ወይ ከቅጥር ግቢው ውጪ ሞቶ የተገኘ ሰው የለም ነው። እና በጣም የሚያሳዝነው ግጭት እየተባለ ሁሉ ለማድበስበስ የሚደረግ ግጭት ማለት ሁለት ቡድኖች በተፎካካሪነት የሚገዳደሉት ነው። ይህ አይደለም በሰላም ቤት ውስጥ ቁጭ ብሎ በስም እየተለየ በቀለ ነው ወይ ታፈሰ ነው ወይ ማን ነው ተብሎ መጥተው የሚገደልበት በማንነቱ ወይም በእምነቱ በሃይማኖቱ ይሄ ሁኔታ ውስጥ ነው የገባ ነው። ይህ በጣም ልዩ ሁኔታ ነው። እዚህ ላይ ምንም አሁን ስብሰባው ላይ በተለያዩ የመጀመሪያው መክፈቻው የኦገስት 29 ያልኩት ነሐሴ ስንት ነው?
ነሐሴ
23 የዛን ዕለት የተደረገው አራት እውቅ አቅራቢዎች ሻለቃ ዳዊት ወልደ ጊዮርጊስ፣ ዶክተር ሰናይ ደረጀ፣ ፕሮፌሰር ሰማኝ ጋሹ፣ ፕሮፌሰር ተድላ ያቀረቡባቸው ሙሉ ስምምነት የነበረበት ነው። ይሄ ነው ያለው። በኢትዮጵያ ውስጥ መንግስት በህዝብ ላይ ከሚያደርሰው ባለፈ ሌሎች ባለጉልበተኞች ህዝብን በዘራቸውና በእምነታቸው ለይተው የሚገሉበት ሁኔታ የተፈጠረበት። እሱ ግን ሲያሳዝን፣ መንግስት ደግሞ ይሄን ለማቆም አልቻለም ወይም አልፈለገም። እንዲያውም ደግሞ የመንግስት አካላት የሆኑ የጸጥታ ጠባቂዎች ከዚህ አልፈው ሄደው የተባበሩበት አሁን በቤኒሻንጉል ራሱ የቤኒሻንጉል የጸጥታ ክፍሎች ተሳተፉበት የሚሉ ብዙ መረጃዎች እየወጡ ናቸው። ኦሮሚያ ውስጥ ብዙ ቦታዎች ላይ በአካባቢው ያሉት ፖሊሱ፣ የክልሉ ጸጥታ ክፍል ሁሉ እየረዳ ያስገደለበት ሁኔታ ነው ያለው የሚለውን ስናይ፣ ይሄ እንግዲህ እኛ ከጠበቅነው ከገመትነው የፖለቲካ ስርዓት ሽግግር ውጪ ከመጥፎ ከነበረው ሁኔታ እንደው ወደ ባሰ መጥፎ ሁኔታ ህዝብንና አገሪቱን በጠቅላላ ችግር ውስጥ የሚከትበት በአንድ በኩል እያየነው ነው። ከዛ ሌላ ፌደራል መንግስት ነው ያው የጎሳ ፌደራል መንግስት ነው የምንለው፣ ኤትኒክ ፌደራሊዝም ነው የምንለው። በዛ ካቋቋማቸው 9 ፌደራል አሁን እንግዲህ እንደገና ሲዳማን ጨምሮ 10 ሆኗል መሰለኝ፣ ወደፊት ስንት እንደሚሆኑ ማናውቅም። ትግራይ ከዛ ውጪ ነው። አሁን ለምሳሌ ትግራይ ውስጥ የፌደራል መንግስቱ ምንም ገንዘብ መስጠትና ማህበራዊ ግልጋሎቶች እንዲቀጥሉ ከማድረግ በስተቀር ምንም በአስተዳደር ረገድ የሚያደርገው ነገር የሌለበት በፌዴራሉ ህግ የማይመራ የራሱን ምርጫ የሚያካሄድበት እንደፈለገው የሚተዳደርበት የፌዴራል መንግስት ምንም ምርጫ ሊያዝ ሊቆጣጠር የማይችልበት ሁኔታ መሆኑን በግልጽ አሁን ስናየው። ከዛ በተረፈ በትግራይና በአማራ ክልሎች በአዋሳኝ ቦታዎች በተለይ የወልቃይት ጠገዴ፣ የራያ እነኚህ የግጭት ፍላሽ ፖይንት የምንላቸው ወይም ጦርነት ሊካሄዱባቸው የሚችሉባቸው ቦታዎች መሆናቸውን ስንመለከት አሁን ከዛ አሁን በቅርብ ጊዜ እንኳ የራሱ ክልል ከሆነው የሲዳማ እና የኦሮሚያ ድንበር ላይ የብዙ ሰዎች መገደል እና መፈናቀል የታየበት እና ችግሮቻችን እየባሰባቸው የሚሄዱ እንጂ እየተሻሉ የማይታዩ መሆናቸውም ስንመለከት ነው። ይሄ በዛ በጉባኤው ላይ በደንብ በሰባቱም ቀን ጉባኤዎች በቀጥታም ይሁን በተዘዋዋሪ ነጥቦቹ ሲነሱ ስምምነት ያለባቸው ነገሮችም ሆነው ነው እንግዲህ ያየኋቸው። ይሄን ለመግለጽ ነው ያንን በመደምደሚያው ላይ የተናገርኩት።
ፕሮፌሰር ጌታቸው፣ መቼም ወደ እያንዳንዱ ዝርዝር ጉዳይ እየገባን መነጋገር ይከብዳል። 7 ሳምንት ሙሉ ያደረጋችሁትን ወደ 30 የሚጠጉ ጽሑፎች የቀረቡበትን ጉባኤ ሁሉንም ነጥብ ማንሳት በእርግጥ ይከብዳል። ግን እንደው አንዳንዶቹ ነካ ነካ ለማድረግ ያህል ከዚህ የፖለቲካ ሁኔታ ውጭ ደግሞ የተነሱ የጤናም የትምህርትም የህዳሴ ግድብም እንደዚህ አይነት ጉዳዮች ሁሉ ነበሩ። በዚህ ጉባኤያችሁ ላይ ከእንደዚህ አይነት ከችግር ሁኔታዎች ጎን ለጎን ደግሞ ሀገሪቱ እንደ ሀብት እንደ እሴት አሏት ልትንደረደር ትችልባቸዋለች፣ እነዚህ ላይ ቆማ የተሻለ የወደፊት እድል ልታይ ልትገነባ ትችላለች የምትሏቸው ነጥቦችስ አይታችኋል?
መልካም ያየናቸው እንዲሁ በአጠቃላይነታቸው አሉ። በተለይ አሁን ያነሷቸው በኢኮኖሚው ረገድ ነው አንዱ። በጤናም በኩል ታይቷል። በእርግጥ የህዳሴ ግድቡንም ተመልክተናል። ዋናው ነገር ምንድን ነው? ጥሩ ነገሮች ይነሱ ወይም ክፉ ነገሮች ይነሱ፣ እንደ ትልቅ ጥሩ ነገር ያየ ነው እና ምናልባት ለአገሪቷ ትልቅ እሴት ነው ወይም ዋጋ ያለው ነገር የተገነዘብ ነው ምንድን ነው? ኢትዮጵያኖች ባሉበት ረድፍ ሁሉም አገራቸውን የሚወዱ ጀርባቸውን ወደ ሀገሪቷ የማያዞሩ የሀገሪቷን ደግ ነገር ብቻ የሚመለከቱ ከችግሮቹ ውስጥ ጥሩ ውጤቶች እንዲወጡ የሚያስቡ መፍትሄዎችን ጭምር የሚናገሩ መሆናቸውን ነው ይህ አንድ ስብሰባ ያሳየን። አሁን በዚህ የግጭት ሁኔታዎች እንዴት ነው ይሄን ለማቀረፍ የሚቻለው ለሚለው ሰላማዊ በሆነ መንገድ አገራዊ ተቋሞችን ባህላዊ ተቋሞችን ከዘመናዊ ተቋሞች ኢንስቲትዩሽንስ ጋር በማያያዝ ባሉን ህጎችና ደንቦች እየተመራ ህዝብ በሰላም መፍትሄ እንዲያመጣ የቀረቡ ብዙ ሐሳቦች አሉ። ምሁራኖቹ በዚህ ረገድ ማቅረባቸው ራሱ ይሄ እንደ ትልቅ እሴት መቆጠር አለበት። ኢኮኖሚው አስመልክቶ ኢኮኖሚው ችግር ላይ ነው ያለው። ድህነቱ የከፋ ነው። ተገኙ የሚባሉ የኢኮኖሚ እድገቶቹ ሪሊ ከኢትዮጵያ ህዝብ ኑሮ ጋር የሚመጣጠኑ ወይም ያን የሚገልጹ አይደሉም። ነኚህ እንዳልሆኑ እየታየ በዛ ላይ ደግሞ አሁን ይሄ የኮሮና ችግር በሚመጣበት ጊዜ ቀጥታ ጫና በኢትዮጵያ ኢኮኖሚ ላይ አለ። ታዲያ ይሄ ሆኖ ምንድን ነው ባሉ በቃ መጥፎ ነው እንተው አይደለም። ለዛ ብቃት ያላቸው ምሁራን እንደነ ፕሮፌሰር ለማ ወልደ ሰንበት ከአዲስ አበባ ራሱ እንግዲህ እነ ፕሮፌሰር አለማየሁ ገዳ ሌሎችም ብዙዎች አሉ ሐሳቦችን አቅርበዋል። እንዴት ሊሻሻል እንደሚችል የአገሪቱ የኢኮኖሚ ፖሊሲ ምን ነገሮች ላይ መመልከት እንዳለበት በፋይናንሻል ገበያው በክሬዲት ወይ የብድር ገበያው እና ከዛ የምርት የእርሻ የኢንዱስትሪ የሰበነክ አገልግሎቶችን በሚመለከት ምን ምን ነገሮች ቢሆኑ አገሪቱን ለኢኮኖሚ እድገት ወደዛ ለመምራት እንደሚችሉ የተንጸባረቀበት ነው ማለቴ ነው። ችግር አለ ብቻ ብሎ የመተው ሳይሆን እነኛን ችግሮቹ የሚፈቱባቸው መፍትሄዎችንም በማቅረብ ረገድ በሰፊው ቀርበዋል። ሌላውን ለምሳሌ የአባይ የህዳሴን ግድብ አስመልክቶ እኔ ይመስለኛል የኢትዮጵያ መንግስት ወደኋላ ላይ የተረዳውና እዚህ ውጪም ካሉት የኢትዮጵያ ምሁራን ጋር በመተባበር ይሄ ግብጽ ለስንት አመት ያካበተችው ተመክሮ እና እውቀት ሊወዳደር በሚችል ደረጃ የኢትዮጵያ ምሁራኖች ተሰልፈው የኢትዮጵያ መንግስት እየረዱ ትግሉ ኢትዮጵያ በህዳሴ ግድብ ላይ ያላት ተፈጥሯዊ ህጋዊ መብቶቿን ለመጠበቅ የሚያደርጓቸው ክርክሮች እንዴት የኢትዮጵያ መንግስት እንደሚረዱ ከሞራል ጀምሮ እስከ ክርክርነት ቦች ድረስ የሚረዱ ሁሉ የቀረበበት ነው። እና ስለዚህ በነገራችን ላይ ቪዥን ኢትዮጵያ የአገሪቱን ችግሮች ያነሳና መፍትሄዎችን የሚጠቁሙ የፖሊሲ ግብአቶች እንዲገኙ የማድረግ እንጂ መንግስትን የመውቀስ ወይም የመደገፍ ስራም አይደለም የሚያደርገው። ችግሩ ምንድን ነው? በእኛ የፖለቲካ ባህል በቃ ይሄ ችግር ምንድነው አንድ አባባል አለ፣ ውሸት በነገሰበት አገር እውነትን መናገር አብዮታዊ ነው ይባላል። ምንም ሌላ እውነትን ብቻ መናገር። ኢትዮጵያ ውስጥ ይሄ ችግር አለ ብሎ በሚነገርበት ጊዜ መንግስት ይሄ ሊቃወመኝ ነው በሚል ብቻ ነው የሚያየው፣ ወይም ቀጥታ በእኔ ትዕዛዝ ስር ከሌለ ለአገርና ለእኔ የሚጠቅም ሀሳብ አያመጣም ብሎ የማለት ነው።
እንዲህ አይነቱን ጠባይ ወይም እንዲህ አይነቱ አስተሳሰብ ከዶክተር አብይ አስተዳደር ታዝባችኋል? አለ ብላችሁ ታምናላችሁ?
በደንብ
ማስረጃ አለዎት?
ዶክተር አብይ የሚሰሙት ወይ የሚሰበስቡት ለሳቸው አሜን አብይ ነቢይ ነው የሚሉትን አይነቶች ነው እንጂ ነጻ አስተሳሰብ ያሏቸውን ብዙ ሰዎች አቅርበው እንዲረዱ ሀሳብ እንዲያፈልቁ ወይም ተግባር እንዲፈጽሙ ያደርጋሉ የሚል እምነት የለኝም። እኔ በበኩሌ ራሱ የቪዥን ኢትዮጵያም አንዱ ምሳሌ ነው እና እሱ ውስጥ
እስቲ ይሄ አስፈላጊ ነው ፕሮፌሰር ጌታቸው፣ ምክንያቱም ቅድም እንደገለጹት እንዲህ አይነት ጥናታዊ ስራዎች በሚሰሩበት ጊዜ የአንዲትን ሀገር ችግሮች የሚጠቁሙ መፍትሄዎችን የሚያመላክቱ የምሁራን ጥረቶች በሚደረጉበት ጊዜ መንግስት ቀደም ሲል እርሶ በጉባኤውም ላይ እንዳሉት ገንዘብ ከፍሎ ሊያሰራ ይገባ የነበረውን ጥናት ነው እናንተ በነጻ እያቀረባችሁ ያላችሁት። ሁለት ጊዜ ኢትዮጵያ ውስጥ አድርጋችኋል ይህንን ጉባኤያችሁን ዘጠነኛውን ደግሞ ኢትዮጵያ ኤምባሲ ውስጥ እንድታካሂዱ ፍቃድ ተሰጥቷችሁ እንደነበረ ገልጸውልኛል። ጠቅላይ ሚኒስትሩም ዋሽንግተን ገብተው በነበረ ጊዜ ቪዥን ኢትዮጵያ ያዘጋጀው መድረክ ነበረ፣ እዛ ላይ ተገኝተው አነጋግረዋችኋል። እና አሁን ያለውንም ሁኔታ እንደዚሁ በጉባኤያችሁ በጥናታችሁ ትከታተላላችሁ ብዬ አምናለሁ። እና ያ አሁን ያለውን የዶክተር አብይ መንግስትን አሁን ባሏቸው ነጥቦች ሲወቅሱ ምን ያህል ቀርባችሁ ሞክራችሁ አቅቷችሁ ነው እዚህ ድምዳሜ ላይ የደረሱት ፕሮፌሰር ጌታቸው?
መልካም አመሰግናለሁ ለዚህ ጥያቄ። እርግጥ ነው ዶክተር አብይ ሲመጡ በጣም ከመደሰታችንም የተነሳ በዛ የእራት ግብዣ በነበረበት እሳቸውም እንደተናገሩት እኛም የተለያዩ የሲቪክ ቡድኖች መሪዎች እንደተናገሩት እኔም ራሴ እንደ ቪዥን ኢትዮጵያ ፕሬዚደንት ባቀረብኩት ብዙ ድንቅ ሀሳቦችን ብለን እዛው ላይ ነው ፓብሊክሊ እኛም ጥያቄ አቅርበን ከእሳቸውም መልካም መልስ መጥቶ በቃ ከእንግዲህ በዚህ በውጭ ሀገር እንደ ድሮ እንደተለመደው ማድረግ ሳይሆን የምናወራው ስለ ኢትዮጵያ የምናወራው ኢትዮጵያውያን እና እንደዚህ አይነት ጉባኤ መደረግ ያለበት በኢትዮጵያ ነው ብለን ተክተልትለን ሄደን ሰባተኛውን ጉባኤ ለማድረግ በዛን ጊዜ ለዛ ጉባኤ የነበረው በሄድንበት ጊዜ የነበረው አቀባበል እና እርዳታ በጣም በጣም በሚያሳዝን ደረጃ በጣም ደንግጠን ጉባኤውም ላይ ደረግ የነበረበት ደረጃ ኋላ ቬሪስታቸው በሳይንስ እና ከፍተኛ ትምህርት እና በባህል እና ቱሪዝም ሚኒስቴሮች ተባባሪነት እንደምንም ስብሰባ እንኳ የምናደርግበት ቦታ እንኳ እርግጠኛ ሳይሆን በሁለት ቀን ውስጥ ነው ሊወድቅ የነበረውን ስብሰባ ሳይደረግ ሊቀር የነበረውን ስብሰባ አድርገን የተመለስ ነው። ለዛ ደግሞ በራሳችን ወጪ በራሳችን ገንዘብ ሄደን ነው። በምን ሂሳብ ነው ይሄ የሚሆነው? እዛም ላይ ልክ እንደዚሁ ከዚህ በሄዱ ኋላ ቁጥሩ በተነገረን 114 ኢትዮጵያውያን ናቸው ከዚህ ከአሜሪካና ከአውሮፓ ለዚህ ጉባኤ እዛ የሄዱት። ያ ራሱ ለኢትዮጵያ ምን ማለት ነው? እና በጣም አንፍሬንድሊ ምንም ደስ በማይል ለምን መጣችሁ ማን ይፈልጋችኋል አይነት ነገር ነው የተካሄደው። እኛ ደርሶ መልስ ትኬቶቻችንን ነው ይዘን የመጣነው እንጃው እዛው ቀርተን ስራል ፍለጋ ልመና አይደለ ይሄድ ነው። እና ግን ነጻ ትምህርታዊ ጉባኤ የሚቀርብ አሁን ለምሳሌ እሳቸው ራሳቸው ተገኝተው እንኳን ደህና መጣችሁ ቢሉን ወይም በምንጨርስበት ጊዜ እንኳን ይሄን ለማድረግ ቻላችሁ ብለው በስብሰባችን ላይ ቢመርቁ ኖሮ የሚፈጥረው ስሜት የኔ ነው የሚለው ስሜት ከፍተኛ ይሆንና እምነትን መቀራረብን በዚህ በውጭ ባሉ ኢትዮጵያ ምሁራንና በመንግስት መሃል የሚፈጥረው እሱን ነው ያደፈረሱት። ሄደን የደረሰብን እንግልት ይሄ ነው ልንለው ማንችለው። ግን እዚህ እያለን በኤምባሲው በኩል ሲሰጠን የነበረው ተስፋ ብዙ ብዙ አሉ እዚህ ላይ ለመናገር ማልፈልጋቸው እንደው እና ይሄን ተስፋ ይዘን ግን ልክ ስብሰባው እየተቃረበ በሚሄድበት ጊዜ ጭራሽ ነገሩ ጥሬ እየሆነ ምንም ነገር እንዳልተሰማ እንዳልታወቀ እየሆነ ሲሄድ ይሄ ቀጥታ ሳቦታጅ ነበር። ይሄ ነው ከዛ ይሄን ይቅር ብለን ሄድን ሁለተኛ ጊዜ ባህር ዳር የተደረገው እሱ በባህል በትምህርት እና በጤና ጉዳዮች ላይ ነው ያደረግነው። በዛ እንኳ ከሰባተኛው በመነሳት እኛ ምንም ኤክስፔክቴሽን የለንም ቀጥታ ያደረግነው ከባህር ዳር ዩኒቨርሲቲ ጋር ነው። ባህር ዳር ዩኒቨርሲቲ በጣም በጣም እናመሰግናለን እኛ ልናደርገው ልናዘጋጀው ከምንችለው በላይ በሆነ ሁኔታ ነው ያዘጋጁት እና ስብሰባው የተካሄደው። ከዛ በኋላ እንግዲህ ሁሉን ነገር ገመገም ነው እና እየታዩ የመጡ የፖለቲካ አዝማሚያዎች እና ሂደቶች እና ለቪዥን ለራይ ለኢትዮጵያ ያለው አመለካከት በአጠቃላይ ስንመለከተው ምንም የሚያበረታታ ሆኖ አላገኘ ነው። ግን እንደዛም ሆኖ ኢትዮጵያ አገራችን ህዝቡ ቤተሰባችን ነው እና እኛ ልንተው አንችልም። ምናልባት አሁን ያ የባህር ዳሩ ስብሰባ ለኢትዮጵያ ህዝብ እንዲታይ በምንም መልኩ አልተደረገም። ለምሳሌ ኦኬ ቲቪው መጥቶ ካቨር አላደረገልንም፣ ሚዲያ ሬዲዮ መጥቶ ያንን አልሸፈነልንም። እዛችሁ ባህር ዳር ዩኒቨርሲቲ ግቢ ውስጥ ብቻ በስብሰባው ላይ የተገኙ ሰዎች ብቻ ያዩት እና የተሳተፉበት ነው እንጂ ምንም አገራዊ ኮንትሪቢዩሽን ወይም አስተዋጽኦ ያለው ስብሰባ እንዲሆን አልተደረገም። ስለዛ ላይ የቀረቡት በአብዛኛውም ደግሞ ከዛው ከኢትዮጵያ ውስጥ ነው ወረቀቶቹን እኛ የተቀበልነው እና የተዘጋጀው እና ለህዝብ ለአገር እንዲዳረስ አልተደረገም። እና ይሄ ራስን በራስ የመጉዳት ፖሊሲ ነው። በቃ መንግስት እንደዚህ በነፃ የሚዘጋጁ ለየ የሚጠቅሙ እየሆኑ እያለ ያያበረታታ።
ፕሮፌሰር ጌታቸው በጋሻው አመሰግናለሁ። ሌሎችን በርከት ያሉ ጉዳዮችን አንስተናል። ሙሉውን ከዌብሳይታችንና ከማህበራዊ ገጾቻችን ያዳምጡ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብራችሁን ስለቆያችሁ በመላ ባልደረቦቼ ስም ከልብ አመሰግናለሁ። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ምንጊዜም አይዘናጉ። ግዴለሽ ቢያጋጥሞ በጥንካሬው ይጽኑ፣ በብርታት ይምከሩ፣ ይገስጹ፣ ያስተምሩ። ኮቪድ-19 ድብቅ ነገር የለውም። በግልጽ ይነጋገሩ። ስልጣኔና ቆፍጣናነት ራስን ከበሽታ መጠበቅ ነው፣ ንዝህላልነት አይደለም። ኮቪድ-19 ይገድላል። ኮሮና ቫይረስ ማንንም አይመርጥም፣ አይለይም። እርስዎን